ከመስከረም 11 ጥቃት 23 ዓመታት በኋላ ሽብርተኝነት አሜሪካና ዓለም ላይ ያንዣበበን ይላል ቀጣዩ የትንታኔ መጽሔት ዘገባችን። ምክትል ፕሬዚዳንት ካማላ ሃሪስ ከፕሬዚዳንት ጆ ባይደን ጋር በመሆን አሜሪካ ምድር ላይ የተፈጸመውን አስከፊ የሽብር ጥቃት 23ኛውን ዓመት ለማክበር ተገኝተዋል። በጥር ወር የፕሬዚዳንትነቱ ቦታ የሚይዝ ማንኛውም ሰው ሃሪስም ሆኑ በሥነ ሥርዓቱ ላይ የተገኙ ተቀናቃኛቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ የተለያዩ ስጋቶች ይጠብቋቸዋል። የቪኦኤ የዋይት ሀውስ ዘጋቢ አኒታ ፓውል የጠለፈው አውሮፕላን ተከስክሶባቸው የወደሙት ሁለት የቀድሞ የዓለም ንግድ ማዕከል ሕንፃዎች በነበሩበት ግራውንድ ዜሮ ተብሎ በሚጠራው ኒውዮርክ እንዲሁም በፔንሲልቫኒያ ግዛት ሻንክስቪል እና ፔንታገን ተከታዩን ዘገባ አድርሳናለች። ደረጀ ደስታ እንደሚከተለው ያቀርበዋል።
ውብ በሆነው በዚህ የመስከረም ወር ቀን በተፈጸመ ጭካኔ ዓለም የተለወጠው በዚች ስፍራ ነበር። በአሜሪካ ታሪክ እንደ አውሮፓ አቆጣጠር በ2001 የተጠለፉ አውሮፕላኖች ከመንትዮቹ የቀድሞ የዓለም ንግድ ማዕከል ሕንፃዎች ጋር በመላተም አስከፊውን የሽብር ጥቃት የጀመሩት እዚች ቦታ ነበር። አንድ ሰዓት ባልሞላ ጊዜ ውስጥ ሌላ የመንገደኞች አውሮፕላን የአሜሪካ ወታደራዊ የኃይል ምልክት የሆነውን የፔንታገንን ሕንፃ ገጭቶ ተከሰከሰ። እንደገና በዚያው አስፈሪ ቀን የመጨረሻው የተጠለፈው አውሮፕላን እዚሁ ፔንሲልቬኒያ ገጠር ውስጥ አውላላ ሜዳ ላይ የመጨረሻው አሳዛኝ ዕጣ ደረሰበት። ከ23 መስከረም 11ዶች በኋላ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካማላ ሃሪስ አደጋዎቹ ወደ ደረሱባቸው ሶስቱም ቦታዎች በመሮጥ ከተጎጂ ቤተሰቦችና የአደጋ ጊዜ የመጀመሪያ ምላሽ ሰጪዎች ጋር በግል ተገናኝተው አንድ በአንድ የተነበበውን የተጎጂዎችን ስም ዝርዝር ለሰዓታት በማዳመጥ ይህን አሳዛኝ ዕለት በጸጥታ አስበውታል።
ኒሊ አን ሄፈርነን ኬሲ
እጅግ ያተኮሰውን የፕሬዝደንታዊ ምርጫ ዘመቻ ለአፍታ በመተው ተፎካካሪው የቀድሞ ፕሬዝደንት ትረምፕና ምክትል ፕሬዝደንት የሚወዳደሩት አጋራቸው ጄዲ ቫንስ በህሊና ጸሎት ላይ አብረው ተቀላቅለዋል። ከአደጋ ጊዜ የመጀመሪያ ምላሽ ሰጪዎችና ቤተሰቦቻቸውም ጋር ተገናኝተዋል። ባይደንና ሃሪስ ስለ አሳዛኙ አደጋ የጽሑፍ መግለጫ ሰጥተዋል። ዋይት ሀውስ ከቪኦኤ ለቀረበለት ጥያቄ በሰጠው መልስ ዩናይትድ ስቴትስ ለሽብር ዛቻዎች ትልቅ ትኩረት መስጠቷን ቀጥላለች። የዋይት ሀውስ ብሔራዊ የደህንነት ቃል አቀባይ ጆን ከርቢ
ሽብርተኝነትን የመከላከል አቅምን በተመለከተ በድጋሜ ዛቻውን ለመከታተልና ስጋቱን ለመቋቋም እንደምንችል በተደጋጋሚ አረጋግጠናል። አንዳንድ ጊዜም አስፈላጊ ከሆነ ወዲያው በቅርብ የሚሆነውን እንከታተላለን። ይህ ማድረግ ስለተቻለ ግን እንደ ተራ ነገር አንወስደውም። ሁልጊዜም መጠንከር የለብንም አንልም። እመኑኝ፣ ትኩረታችን እሱ ላይ ነው።
የሽብርተኝነት ባለሙያዎች ግን ሽብርተኝነት እየታደሰ ከመጣባቸው የሽብር ገነት ከምትባለው አፍጋኒስታን አንስቶ እስከ ምዕራብ አፍሪካ እያደገ የመጣ ስጋት መሆኑን ይናገራሉ። ከአቡጃ ናይጄሪያ ጄሰን ብላዚክስ በሚድልበሪ የዓለም አቀፍ ጥናት ተቋም ፕሮፌሰርና የሽብርተኝነት ኤክስፐርት ናቸው።
We've seen a rise of ISIS affiliated groups in West Africa as well as a rise in Al-Qaeda affiliated groups in West Africa.
በምዕራብ አፍሪካ ከእስላማዊ መንግስት ጋር የተቆራኙ ቡድኖች መበራከታቸውን አይተናል። እንዲሁም ምዕራብ አፍሪካ ውስጥ የአልቃይዳ ተባባሪ ቡድኖች መበራከታቸውን ተመልክተናል። አንዳንድ የምዕራብ አፍሪካ መንግስታት ያምባገነን አገዛዝ ሲከተሉ፣ በጉልበት ስልጣን ሲጨብጡ፣ በምርጫ ወቅት ዲሞክራሲ ችላ ሲሉ አይተናል። እነዚህ መጥፎ ተዋናዮችን ለመከላከል የህግ በላይነትን የተቀበሉ እንደ አሜሪካና ፈረንሳይ ያሉ አገራት ለቀው ሲወጡ አይተናል።
ጄሰን ብላዛኪስ በህዳር ወር ዋይት ሀውስን የሚያሸንፈው የትኛውም ወገን ለአገር ውስጥ ቅርብ የሆኑ ስጋቶችንም መመልከት ያስፈልገዋል ይላሉ።
I've been writing about the rise of domestic extremism for the last few years, and in many ways it's the most profound challenge the United States faces.
ካለፉት ጥቂት ዓመታት ወዲህ ስለ አገር ውስጥ ጽንፈኝነት መስፋፋት እየጻፍኩ ነው። ዩናይትድ ስቴትስ በብዙ መንገዶች የሚገጥማት ፈተና በጣም ጥልቅ ነው። ይህ ደግሞ በጥቂት ምክንያቶች ነው። በመጀመሪያ ከፖለቲካውም ውጭ በዩናይትድ ስቴትስ ጽንፈኝነት በከፍተኛ መጠን እየተባባሰ ሄዷል። ነገር ግን ፖለቲካ እየተባባሰ ለተመለከት ነው ጽንፈኝነት የራሱን ድርሻ አለው። በተለይም በ2020ዎቹ መጀመሪያ ላይ የኒዮናዚ ወገንተኝነት ያላቸው ቡድኖች መበራከት የምናየውም ለዚህ ነው።
በዚያ ሰማዩ ጥርት ባለበት የጸደይ ወር ከተከሰተው ከዚያ አስፈሪ ቀን በኋላ አንድ ትውልድ አሜሪካዊ አድጓል። የሚቀጥለው የአሜሪካ ጠቅላይ አዛዥ ግን በቀላሉ ትንፋሽ የሚወስድበት ጊዜ አይኖረውም።